ዛሬ እንግዲህ ጌታ የሚያስተምረን እንማራለን። የጌታ ቃል ሁልጊዜ አዲስ ነው። ስንሰማው አዲስ ነው። ስንኖርበት አዲስ ነው። ግን ጌታ በሚያስተምረን ነገር ሁሉ እንማራለን ማለት ነው። ዛሬ እንድንነጋገርበት ያሰብኩት ቃል self control ወይም ራስን መግዛት የሚል ነው። እና self control ለሁላችንም ያስፈልገናል። በእግዚአብሔር ቤትም ያስፈልገናል፣ ለቤተሰቦቻችን ያስፈልገናል። እያንዳንዳችንን ራስን መግዛት በጣም አስፈላጊ ነው። ራሳችንን ማንገዛ ከሆነ እንስታለን። እና ሁልጊዜ ራሳችንን ልንገዛ የማያስችለን ነገር ይኖርና ብዙ ችግር ውስጥ ልንወድቅ እንችላለን። ምሳሌ 25:28 ራሱን የማይቆጣጠር ሰው ቅጥሯ እንደፈረሰባት ከተማ ነው ይላል። ራሱን የማይቆጣጠር ሰው ቅጥሯ እንደፈረሰባት ከተማ። እና ከእግዚአብሔር ቃል አንዳንድ ቦታ አነብና በዛ ላይ እንነጋገራለን። እግዚአብሔር ቃሉን እንዲገልጥልን፣ ቃሉ ለትምህርታችን እንዲሆን፣ ከዚህ ቃል ደግሞ ዛሬ አንድ ነገር ይዘን ሄደን የምንኖርበት እንዲያደርግልን እንጸልያለን። ሃሌሉያ። የሰማይና የምድር ፈጣሪ እግዚአብሔር አምላክ ሆይ እናመሰግናለን። ዛሬም ደግሞ በእድሜያችን ላይ ይህን ቀን ጨምረህ ጌታ ከዚህ ቃል እንድንማር ስለረዳህን እናመሰግናለን፣ እናከብርሃለን። የዘላለም አምላክ እግዚአብሔር ሆይ በዚህ ያሉ እህቶቼን ወንድሞቼን እኔንም ራሴን ከቃልህ ምን ማለት እንደሆነ እንዲገባን ምን ማለት እንደሆነ እንድንማር ጌታ ሆይ እንድትረዳን በኢየሱስ ክርስቶስ ስም ጸለይ። እግዚአብሔር አምላክና አባት እኔንም ማስረዳት የምችልበትን በውስጥ ያስቀመጥከው ማካፈል የምችልበትን ጸጋ እንድትሰጠኝ በኢየሱስ ክርስቶስ እናመሰግንሃለን፣ እናከብራለን። በክርስቶስ ኢየሱስ ስም አሜን። የመጀመሪያው ቃል ከያዕቆብ መልእክት ነው። ያዕቆብ 1:19-26 አነባለሁ። የተወደዳችሁ ወንድሞች ሆይ ይህን አስተውሉ። ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣ የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አያመጣም። ስለዚህ እርኩሰትና ተንሰራፍቶ የሚገኘውን ክፋትን ማስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በትህትና ተቀበሉ። ቃሉ የሚናገረውን አድርጉ እንጂ ሰሚዎች ብቻ አትሆኑ። ራሳችሁን ሰሚዎች ብቻ ሆናችሁ ራሳችሁን አታታሉ። ቃሉን የሚሰማ ነገር ግን የሚምለውን የማይፈጽም ሰው ፊቱን በመስተዋት እንደሚያይ ሰው ነው። ራሱን አይቶ ይሄዳል፣ ወዲያው ምን እንደሚመስል ይረሳል። ነገር ግን ነፃ የሚያወጣውን ከቶም የሚጸናውን የሰማያውን የሚያደርገ የሚገልጸውን የማይረሳ ሰው በስራው የተባረከ ነው ይላል። እዚህ ጋር ምን ይላል? ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣ የዘገየ ይላል። ለመስማት የፈጠነ ስንል አማርኛው ቃል ብዙ አይገልጸው። በእንግሊዝኛው ላይ ሌሎች የሚናገሩትን በማስተዋል በአክብሮት በፈቃደኝነት በተከፈተ አእምሮ በፍላጎት የሚያዳምጥ ነው። ለመስማት የፈጠነ ስንል ኮንትራዲክት የሚያደርግ ይመስላል ግን ፈጥነን ግራስፕ አድርገን ሁሉን ነገር ስንሰማ ቶሎ አይምሯችን ውስጥ እናስገባው ማለት ነው። የምንሰማው ነገር ተናጋሪው ምንም ይሁን ምን እንደተናገረ በማስተዋል ካላዳመጥን ለሰማነው ነገር ስተት ውስጥ ልንገባ እንችላለን ለማመለስ። እንደዚህ ካልሆነ በተናጋሪው ላይ እሱ የተናገረውን ትንሿን ቃል ብቻ ሊሆን ይችላል የወሰድነው። ሁልጊዜ ከተናጋሪው መልካም ነገር እንጠብቅ። ሰው ሲናገር መልካም ነገር ራሳችንን ለመልካም ነገር አዘጋጅተን መልካም ነገር እንጠብቅ። ራሳችን በቀና መንፈስ ሆነን ተዘጋጅተን ለማድመጥ እንሞክር። የምንሰማውን ነገር ማለት ነው። ከተናጋሪው የምንሰማውን ነገር ቁጭ ብለን ስንሰማ ከጊዜ ብዛት ሪጀክት ልናረጋው እንችላለን። በትክክል የሚሉት ምን ማለት እንደሆነ በትክክል ተቀብለን ላንሰማ እንችላለን። ስለዚህ እንዳንስት ስንሰማ በትክክል መስማት ይኖርብናል። ትግስት ደግሞ በዚህ ላይ ያስፈልጋል። በትግስት ማዳመጥ ይኖርብናል። አንድ ሰው ሲናገር በትግስት ካዳመጥ ነው በመጨረሻ ያ ሰው ምን እንደተናገረ ምን እንዳለን ሰማና ለምን ጠይቀው ጥያቄም ጥሩ መልስ ልናገኝ እንችላለን። ግን ተናጋሪውን ሁልጊዜ በተለይኛ ክርስቲያኖች በጌታ ቤት ያለነው ሰዎች ከጓደኞቻችን ከቤተ ሰዎቻችን ከእህቶቻችን ከወንድሞቻችን ከቸርች ቤተ ሰዎች ጋራ የምንለዋወጠውን ኮንቨርሴሽን ሁልጊዜ በፍቅር እናዳምጠው። ነገሩ ላይ ገባን ይችላል ሰዎች ነን ግን በፍቅር ምንሰማ ከሆነ ያ ፍቅር ውስጣችን ይፈስና ያንን ሰው የተናገረው መጥፎ ነገር አንወስድም። ስለዚህ ሁልጊዜ አንድ ሰው ሲናገር በጌታ እህቴ በጌታ ወንድሜ እሷ ውስጥ ያለኝን ፍቅር በምሰማበትም ጊዜ በፍቅር ላዳምጣት። ሁለተኛው ለመናገር የዘገየ ይላል። እንግዲህ ሰው ሁሉ ብሎ ነው ያለው እዛ ለመናገር የዘገየ ምንድነው? ለመናገር የዘገየ ማለት እንደው ዝም ብሎ የሚሰማውን ነገር ኢግኖር ያድርገው ወይም ደግሞ በትክክል አይስማ ማለት ነው? አይደለም። ለመናገር የዘገየ ማለት በጥንቃቄ የሰማነውን ነገር በጥንቃቄ ወስደን እንስማው ማለት ነው። ምክንያቱም ተናጋሪው የተናገረው እኛ ከምናስበው ቶታሊ የተለያየ ሊሆን ይችላል። ስለዚህ አዳምጠን አሰላስለን ምን እንደተናገረ አድርገን ለመመለስ ብንሞክር ኮንቨርሴሽን እንዲኖረን ብናደርግ እግዚአብሔር የሚወደውንም ነገር አንደበታችንን ሳናበላሽ በትክክል ሰምተን መመለስ እንችላለን። አንዳንድ ጊዜ በችኮላም ይሆን ነገር ጥሩ አይደለም። Think before you speak ይላል። ከመናገራችን ከአንደበታችን ቃሉ ከመውጣቱ በፊት ስናስብ ለሁሉ ነገር ሰዎችን ከማስቀየም እህቶቻችን ወንድሞቻችንን ከመጉዳት ልንቆጠብ እንችላለን። ከመናገር በፊት ማሰብ በጣም መልካም ነው። በተለይማ በተናጋሪው ላይ ቀደም ብሎ ቅር የምንሰኝበት ነገር ካለ ሁልጊዜ ማንግባባበት ነገር ካለ እንደው በአንዳንድ ነገር ትንሽ እንደው ምን ትንምንል ቅር የምንሰኝ ከሆነ ያ ሰው የሚናገርበት ጊዜ የምንሰጠው መልስ ስተት የተሞላና ጥሩ ያልሆነ ሊሆን ይችላል። ስለዚህ ከመናገራችን በፊት ሰዎችን ከማስቀየማችን በፊት ህብረታችንን ከመጉዳታችን በፊት እናሰላስል። ይሄ በጣም ይጠቅመናል። ስንናገር አንደበታችንን ካልገታን ችግር ውስጥ እንገባለን። በዚህም የተነሳ የመንፈስ አንድነትን ልናሻክረን ይችላልን መንፈስ ቅዱስንም እግዚአብሔርንም ልናስቀይም ይችላልን በምን ገናኝበት ነገ ጊዜ ሁሉ መጎነታተል መጥፎ ነገር የመተሳሰብ ይሆንና የክርስትና ህይወታችንን የዳንበትን ህይወት የሚያስት ሊሆን ይችላል። ሶስተኛው ምንድነው? ለቁጣ የዘገየ በኤፌሶን 4:26 ላይ ተቆጡ ነገር ግን ኃጢያትን አትስሩ። በቁጣችሁ ፀሐይ አይግባ ለዲያብሎስ ስፍራ አትስጡት። ተቆጡ ነገር ግን በቁጣችሁ ፀሐይ አይግባ። እዚሁ ላይ ቀደም ካነበብኩት ላይ ደግሞ 20ኛው ቁጥር የሰው ቁጣ የእግዚአብሔርን ጽድቅ አመጣም ይላል። ቁጣ የእግዚአብሔርን ጽድቅ አመጣም እና በቁጣችሁ ላይ ፀሐይ አይግባ። በተቆጣን ጊዜ ከቁጥጥር ውጭ ልንሆን እንችላለን። ቁጣ በክርስቲያን ላይ ይከሰታል። ግን ቁጣ ኃጢያት ነው። ቁጣን የሚጨምር ቁጣን ሰውነቱን ያስቆጣ የሚሄድ ሰው ኃጢያትን ሳስበው ይሰራል ማለት ነው። ቁጣ በሁለት አይነት ይከፈላል። ኃጢያትን የሚያስከትል ቁጣ ከንዴት ጋር የተያያዘ በማናለብኝነት እኔ ብቻ አዋቂ ነኝ በማለት የኔ የተናገርኩት ብቻ ይፈጸም በማለት ያ ቁጣ ኃጢያት ውስጥ የሚከት ቁጣ ኃጢያት ውስጥ የሚጨምር ቁጣ ከእግዚአብሔር መንገድ የሚያስወጣ ቁጣ። ቁጣ ሌላ ቁጣ አለ። እርስ በራሳችንን እንቆጣጣዋለን። ቁጣ ራሳችንን በመግዛት ራሳችንን በመቆጣጠር ሆኖ ምክር አዘል ቁጣ አለ። ያ ምንድነው? ጌታ ኢየሱስ ክርስቶስ ማቴዎስ 1:13 ላይ ቤተ ክርስቲያን ነው ጸሎት ቤት ሄዶ ሰዎች ሲነግዱ አግኝቶ የጸሎት ቤት ነው እንጂ ንግድ የመለዋወጫ ቦታ አይደለም ብሎ ተቆጣ አይደለ? ተቆጥቷል። ግን ያ ቁጣ ለምን ነበር? የጸሎት ቤት ነው እንጂ ልትነግዱበት የምትችሉት አይደለም እና የጸሎት ቤት መሆኑን ለማስተማር እንጂ ያ ሰውን የሚጎዳ አይደለም። ሰውን የሚያስተምር ቁጣ አለ። እህቴ ዛሬ አንድ ነገር የምትቆጣኝ ከሆነ አንቺ እንደዚህ አድርገሻል ይሄ ነገር ትክክል አይደለም መታረም አለብሽ ብላ በርጋታ የምትነግረኝ ነገር እሱ ቁጣ አይደለም። ምክር አዘል ቁጣ ይባላል። እና ሁልጊዜ ስንቆጣ የምንቆጣበት ነገር ምንድነው ብለን ዘወትር የምንቆጣ ከሆነ ደግሞ ጤናችንንም ልንጎዳ እንችላለን። የትኛው ፓርት የሰውነታችን ፓርት በቁጣ እንደሚታመም እኔ አላቅም። እሱን ለሐኪሞች ተዋለው። ግን ቁጣ ለራሳችንም እንደማይበጀን ራሳችንንም እንደሚጎዳን ቁጣ የታወቀ ነው። ለክርስቲያን ደግሞ ቁጣ ኃጢያት ነው። ለምን? ይሄ ደም የሚያፈላ ቁጣ ሰዎችን ሲናገሩ በደም ፍላት ወይም ደግሞ በመናደድ ቁጣ ጥሩ አይደለም። ዓለምን እኮ ችግር ላይ የጣለ ቁጣ አይደለም? አንዱ እኔና ያኛውን ለምን ትነካብኛለህ እኔ ካንተ በልጣለሁ አንዱ እንዲህ ነው አንዱ ትልቅ ነኝ አንዱ ትንሽ ነኝ አንዱ ቦታዬን ያስካንዱ ራሴን አስከብራለሁ ብሎ አይደለም። ህዝብና ህዝብ የሚተላለቀው ቁጣ ህዝብና ህዝብንም ያስተላልቃል። በክርስቲያን ላይ መታየት የለበትም። ክርስቲያናዊ ቁጣ ምክር አዘል ቁጣ ጥሩ ነው። ቁጣ እግዚአብሔርን መንገድ ያስታል። ደሞ ከውስጣችን የሆነ ቁጣ በጣም እያንዳንዳችን ውስጣችንን ብናየው ተናጋሪውን በፍቅር ብናየው ውስጣችን ሊያስቆጣ የሚኖር ነገር አይኖርም። ቁጣ መጥፎ ነው። ሰዎችን ያሳዝናል። አንድ ወታደር ምን ሲል ሰማሁት ጦር ሜዳ ስንሄድ አለ ለውጊያ ጦር ሜዳ ውጊያው ላይ ከመሄዳችን በፊት የሚያስቆጣ መዳኒት ካምፕ ውስጥ ተቀምጠን ይሰጠናል አለ። ለምን እንደኛ ሄዶ የሚዋጋቸው ሰዎች ኢኖሰንት ናቸው። ምንም መገደል የሌለባቸው መጎዳት የሌለባቸው ሰዎች ናቸው። እነኛን እንዲጎዳ ለማድረግ ሰውነታችንን የሚያስቆጣ መድኃኒት የተወሰነ ጊዜ ጦርነት ከመግጠማችን በፊት ይሰጠናል። ለምን? ያ መድኃኒት ከተሰጠን በኋላ ሰዎች ይሞቱ፣ ይገደሉ፣ ይቁሳሉ፣ ይታመሙ፣ ምንም ክፋትና ቁጣ ነው እንጂ ላችን ላይ ያለው በቃ ለሰው ሀዘኔታ የሚባል ነገር ላችን ላይ የለም አለ። ለዚህ ነው ወታደሮች ከጦር ሜዳ ሲመለሱ የተወሰነ ጊዜ መድኃኒት ከውስጣቸው እስከሚወጣ ድረስ ከቤተሰብ እንዳይገናኙ አስቀምጧቸዋል። ለምን? ውስጣቸው ካለ ያ መድኃኒት ቤተሰባቸውን ሁሉ ሊጨርሱ ይችላሉ። እና ክርስቲያን መቆጣት የለበትም። የምክር ቁጣ አዎ፣ ነገር ግን ወገኖቻችን እናስቀይማለን። ተቆጥተን ስንሄድ ብዙ ነገር ልናበላሽ እንችላለን። ታጋሽ ሰው ስሜቱን የሚገዛ ከተማን በጉልበቱ ከሚገዛ ይልቅ ይሻላል። ከተማን በጉልበቱ ከሚገዛ ይልቅ ይሻላል ይላል ዮሐንስ ወንጌል 13:34። ጌታ ኢየሱስ ወደ አባቱ ለመሄድ በተዘጋጀበት ጊዜ አዲስ ትእዛዝ እሰጣችኋለሁ ነው ያለው። አዲስ ትእዛዝ እሰጣችኋለሁ፣ ይሄውም እርስ በርሳችሁ እንድትዋደዱ፣ እኔ እንደወደድኳችሁ እናንተንም እርስ በርሳችሁ ብትዋደዱ ሰዎች ሁሉ ደቀ መዛሙርቴ መሆናችሁን ያውቋችኋል። እግዚአብሔር አምላክ ጌታ ኢየሱስ አዲስ ነገር ለምን አለው? በዛ በነበረው ነገራችን እንዳንኖር በአዲስ ነገር በፍቅር እንድንኖር ነው። እና ቁጣን የሚያመጣ ችግርን የሚያመጣ አለመግባባትን የሚያመጣ ፍቅር ከውስጣችን ሳይኖር ነው። እኛ ደግሞ ክርስቲያኖች በፍቅር እንድንኖር በፍቅር እንድንመላለስ ነው የታዘዝ ነው። እኔ እንደወደድኳችሁ ተዋደዱ። እሱ ምን አድርገን ነው እኛን የወደደን? ምን ተገኝቶብን ነው? ነገር ግን እንዲሁ ወደደን። እኔ እንደወደድኳችሁ ተዋደዱ። ማንነታችን አልገደደውም። ክፉንሁን፣ ደግንሁን፣ መጥፎንሁን አልገደደውም ጌታን። ግን እንዲሁ ወደደን እና ክርስቲያን እንዴት ነው ሆኖ መኖር ያለበት? አንደኛ ቆሮንቶስ 13:1-13 አነባዋለሁ። በሰዎችና በመላእክት ልሳን ብንናገር ፍቅር ግን ከሌለን እንደሚጮህ ናስ ወይም እንደሚንሸዋሸዋ ጽናጽን ነኝ። የትንቢት ስጦታ ምስጢርን ሁሉ እውቀትን ሁሉ ባውቅ ተራራንም ከቦታው የሚነቅል እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ያለኝን ሁሉ ለድሃ ብሰጥ ሰውነቴን ለእሳት መቃጠል ብሰጥ ፍቅር ግን ከሌለኝ ከንቱ ነኝ። ፍቅር በጣም በክርስቲያን እህትማማች ወንድማማች ላይ አስፈላጊ ነው። ጌታ ኢየሱስ ክርስቶስ ያሳየን ፍቅር አስፈላጊ ነው። ፍቅር ምንድን ነው አለ? ፍቅር ታጋሽ ነው፣ ደግሞም ቸር ነው። ፍቅር አይመቀኝም፣ አይመካም፣ አይታበይም፣ ተገቢ ያልሆነውን ነገርም አያደርግም፣ ራስም ወዳድም አይደለም፣ አይበሳጭም፣ በደልን አይቆጥርም። ፍቅ ከውቀት ጋር እንጂ በመጥፎ ነገር አይተባበርም። ፍቅር ሁልጊዜ ይታገሳል፣ ሁልጊዜ ያምናል፣ ሁልጊዜ ተስፋ ያደርጋል፣ ሁልጊዜ ጸንቶ ይቆማል። ፍቅር ከቶ አይወድቅም። ነገር ግን ትንቢትም ቢሆን ይሻራል፣ ልሳንም ቢሆን ይቀራል፣ እውቀትም ቢሆን ይሻራል። ምክንያቱም የምናውቀውን በከፊል እናውቃለን። ነገር ግን ይሄንን ፍቅር እንዴት አድርገን ነው ውስጣችን የምንመሰርተው? ይሄንን ፍቅር ሁሉን ነገር የሚያስተምረን ኢየሱስ ክርስቶስ ያሳየንን ፍቅር እንዴት ነው የምንመሰርተው? ፍቅር ከሌለኝ አለ እንደሚሿሿ ናስ ነኝ፣ ፍቅር ከሌለኝ ባዶ ነኝ። ምንም አይነት የጸጋ ስጦታ ይኖረን ከዚህ እንደተነገረው ምንም አይነት የትንቢት ስጦታ ቢኖረኝ፣ ሚስጥርን ሁሉ ባውቅ፣ ተራራን ከቦታው የሚነቅል እምነት ቢኖረኝ፣ ያለኝን ሁሉ ለድሆች ብሰጥ፣ ሰውነቴን እንዲቃጠል ለእሳት ብዳርግ፣ ፍቅር ግን ከሌለኝ ከንቱ ነኝ፣ አይጠቅመኝም። በምንም አይነት አገልግሎት ውስጥ ልንሆን እንችላለን። ምንም አይነት አገልግሎት ሊኖረን ይችላል። ምንም ትልቅ ነገር ልንሰራ እንችላለን። ፍቅር ከሌለን በውስጣችን በክርስትና የምንመላለስበት ፍቅር ካልሆነ የምናደርገው አገልግሎት ሁሉ ከንቱ ነው። ቅድም ሲዘመር እንደነበረው ጌታ በሚሰበስበን ጊዜ በፍቅር የተመላለስነው ነው እንጂ አንተ ይሄን አገልግለህልኝ ነበር፣ ይሄን ሰራህልኝ፣ ይሄን አደረክልኝ አይደለም። ከወንድሞቻችን ከእህቶቻችን ጋራ በፍቅር በታጋሽነት በመቀባበል እርስ በራሳችንን እያንዳንዳችን ያንዷ ችግር ላንዷ፣ ያንዷ ሸክም ላንዷ፣ ያንዱ ሸክም ላንዱ፣ ያንዱ ፍቅር ላንዱ ሆኖ አብረን ለመኖር መሞከር እና ፍቅር ካለ አለመግባባት አይኖርም። በቤተ ክርስቲያን ህብረት በጣም አስፈላጊ ነው። ምክንያቱም አንደኛ ቆሮንቶስ 1:9 ላይ ወደ ልጁ ወደ እግዚአብሔር ወደ ጌታችን ኢየሱስ ክርስቶስ ህብረት የጠራችሁ እሱ የታመነ ነው ይላል። ፍቅር ካልኖረን ህብረት ሊኖረን አይችልም። በህብረታችን ውስጥ ብዙ ነገር መተራመስ ሊኖር ይችላል። ደግሞ በጣም የሚገርመው በብዙ ስራ እንገናኛለን፣ በአገልግሎት እንገናኛለን፣ አንዳንድ ነገሮችን በመስራት ብዙ ነገሮች ሊያገናኙን ይችላሉ። የነኛ የሚያገናኙን ነገር ግን ፍቅራችንን የሚያሳጣ ነገር መሆን የለበትም። በስራ አብረን ልንሳተፍ እንችላለን፣ ግን እንደ አለማውያን እንደፈለግን የምንናገረው እንደፈለግን ሰዎችን የምናስቀይመው እንደፈለግን የምንሄድበት አይደለም የጌታ ቤት። አንዳችን ለአንዳችን አይምሮ ለአንዳችን ለአንዳችን ትዕግስት እንዲኖረን አንዳችን ለአንዳችን የምንሰጠውን መልስ ራሳችንን እንወቅ። በጌታ አንድ ነን። እዚህ ይሆናል አብረን ያለነው። በጌታ ግን ስንሄድ መነጋገር የለም፣ መተቻቸት የለም፣ መተያየት የለም። ከሊሄን ለበሰ ከሊሄን በላ ወይ ከሊሄን አደረገ የለም። በጌታ ቤት ግን አንድ ነን። በፍቅር ኖረን አንድ ነን ያለነው እና አንድ ጊዜ ፓስተር ቶሎሳ ሲያስተምር ምን አለ? አንድ ጊዜ የሆነ ነገር ሆኖ ሰዎች በዘር በምን የሚከፋፈሉበት ጊዜ ነበረ እና ሁሉም በየበኩሉ ይባላል እና ያን ነገር ምክር ሊሰጡ ነበር የሄዱት። ይገርማችኋል አለ
ዛሬ ዮሴፍ ቤተ ክርስቲያን ሄጄ እዛ ቆይቼ እየዞርኩ አይቼ በጣም ተገርሜ መጣዋለ። ሰው ምን ሊል ነው ብሎ ይላል። ይገርማችኋል። እናንተ እዚህ ከሌ ከዚህ ሰር ገሌ ከዚህ ከሌ ከዚህ ከሌ ከዚህ ትላላችሁ። እዛ ግለት ጥብለዋለ። ከሌ ከየት መጣ? ከሌ ከየት ነው? ከሌ ከማን የሚባል ነገር የለም። ሁሉም ጎን ለጎን ጸጥ ብሎ ተኝቷል። እና እኛ ለዚች 100 ዓመት ለማትሞላ እድሜ ጌታ የሰጠንን በፍቅር እግዚአብሔር ያስተማረንን በቃል ከወንድሞቻችን ከእህቶቻችን ጋር በመስተዋል በራሳችን በማስተዋል አብሮ በመቆየት አብሮ በመነጋገር ቅር ተሰኝተን ከሆነ በቁጣ መናገር በቁጣ መመለስ ሳይሆን ያችን እህት ወይም ያንን ወንድም ወደ ጎን አድርገን ቅድም የተናገርከኝ ቅር አሰኝቶኝ ነበር ቅድም የተናገርሽኝ ቅር አሰኝቶኝ ነበር እና ምን ማለትሽ ነው ከመጠየቅ ቅድም በትክክል እናዳምጥ ያልነው ለዚህ ነው። ስናዳምጥ ያለ ችኮላ ቶሎ ብለን መነገር ያለበትን ፋይምሮአችን እናስቀምጥ ሐሳባችንን በትነን እምንሰማው ነገር ትክክል ላይሆን ይችላል እምንሰማው ነገር የተሳሳተ ሊሆን ይችላል። እነኛ ሰዎች ደግሞ በተሳሳተ አይምሮ በተሳሳተ ነገር ያዝነው አይምሮአችን ውስጥ ልክኛ በተረጎም ነው ሄደን ልንጋጭ እንችላለን። እግዚአብሔርንም እህቴንም ወንድሜንም ላስቀየም እንችላለን። ስለዚህ ትግስት በጣም አስፈላጊ ነው። ትግስት ለእግዚአብሔር ቤት ኑሮ አስፈላጊ ነው። በትግስት መነጋገር በትግስት መደማመጥ በትግስት መመላለስ የምንገናኝበት ነገር ብዙ ናቸው። በአገልግሎት ውስጥ ማአት ያገልግሎት ግሩፕ አለ። በዛ ግሩፕ ውስጥ የሚያነጋግሩ ነገሮች ይኖራሉ። ግን በፍቅር ነው በጥላቻ ምናየው ከሆነ ወይም አንድ ነገር በውስጣችንን አሻክረን ምንሰማ ምናይ ከሆነ ህብረት ሊኖረን አይችልም። ቤተክርስቲያን ለምን ይበታተናል? ቤተክርስቲያን ለምን ይከፋፈላል? እኛ እግዚአብሔር ይመስገን በሰላም ኖረናል። ግን ብዙ ቤተክርስቲያን ውስጥ የሚከፋፈሉት ምንድነው? በትንሽ ነገር ተጀምራ ነው። ትንሽ ነገር በትንሽ ጀመራል ግሩፕ ይፈጠራል ግሩፕና ግሩፕ እንትን ይላል። ቤተክርስቲያን እስከመከፈል ደረጃ የእግዚአብሔር ቤት እስከመፍረስ ደረጃ ይደርሳል። ስለዚህ በፍቅር በመግባባት የምን ያንዳችን አንዳችንን በጥሩ ቋንቋ በመተራረም እንሄድ። ሐዋርያ 12:1 ላይ ሁሉም በአንድነት በአንድ ስፍራ ተሰብስበው ነበር። ድንገት እንደ ብርቱ አውሎ ነፋስ ድምጽ መጥቶ ተቀመጠባቸው። ምን በመሆናቸው ነው መንፈስ ቅዱስ የመጣው? ሐዋርያቶች አብረው ሲሆኑ በአንድነት በአንድ ፍቅር በአንድ አይምሮ በአንድ ነገር ጌታን ብቻ እየፈለጉ ስለተቀመጡ መንፈስ ቅዱስ መጥቶ በውስጣቸው እግዚአብሔር የሚወደውን ነገር እንዲሰራ መንፈስ ቅዱስ በእነሱ ላይ ሆነ። እኛም ደግሞ ቤተክርስቲያናችንን መጠበቅ የምንችለው በፍቅር ስንመላለስ ነው። እህቶች ወንድሞች እግዚአብሔር ከየቦታው አሰባስቦናል። ሁላችንም የተለያየ ባክግራውንድ አለን የተለያየ ትምህርት ደረጃ አለን የተለያየ የፋይናንሻል ስታተስ አለን ሁላችንም የተለያየነን። ነገር ግን በጌታ አንድ ነን። ስለዚህ መግባባት መስማማት መነጋገር በፍቅር መለዋወጥ ይኖርብናል። የጌታ ቤት ደግሞ የሁላችንም ነው። አንዳችን ካንዳችን ስንቀየም ወይም አንዳችን ካንዳችን ትንሽ እንትን ስንል ከጌታ ቤት መዘግየት ከጌታ ቤት ወይም አለመገኘት ተገቢም አይደለም። ምክንያቱም ቤቱ የእግዚአብሔር ነው። የአባቴ ቤት ለኔም ላምቲም ላንተም ለሁላችንንም የእግዚአብሔር ቤት ቃል ምንማርበት እርስ በራሳችን ያንዳችን ጸጋ ላንዳችን ምንከፋፈልበት በፍቅር ምንያዝበት ነው እንጂ የከሌ ቤት እዛ ቤት አይደለም። እና ባንድ ነገር ቅርስንሰኝ ብድግ ብለን ከቤተ ክርስቲያን መቅረት ብድግ ብለን በዛ ሰው ላይ ቂም መሐዝ አስፈልግም። ቂም ደሞ በይቅርታ ይመለሳል። ሁልጊዜ የምንነጋገረው ነገር ይቅርታ እንዲኖረን ያስፈልጋል። ጌታ ኢየሱስ ክርስቶስ ስንት ነገር አድርገን ነው እግዚአብሔር እኛን ይቅር ያለን? ስንት ኃጢአተኞች ጥፋተኞች እማንመች እምንበድል ግን ይቅር አለን። የሚያስከፉ ነገሮች ሊኖሩብን ይችላሉ፣ ግን ይቅር መባባል መልመድ አለብን። ነገራችንን በቁጣ አናድርገው፣ ነገራችንን በፍቅር ሁሉን ነገር በፍቅር እናድርገው። ራሳችንን አናስቆጣ፣ ቁጣ ኃጢአት ነው። እህቴ ወንድሜ ሊቆጣኝ ይችላል፣ ትቆጣኝ ይችላል። መጥፎ ነገር ሳረግ ወንሰል ለምን እንዲያረክሽ ማለት ይቻላል። ምክራዊ ቁጣ፣ ምክራ አዘል ቁጣ፣ የሚባርክ ቁጣ፣ ትምህርት የሚሰጥ ቁጣ። ነገር ግን አንዱ ባንዱ ላይ የተቆጣ የፈለገውን አፍ እንዳመጣ መናገር ያፎ ለምታ ምንድነው በቅቤ አይታሽም ነው ተረቱን ትክክል ብየው እንደሆነ አላቀም ይባላል። አንዴ ካንደበታችን አንድ ነገር ከወጣ በኋላ ለመመለስ ያስቸግራል። እህቴን ከጎዳሁት ወንድሜን ከጎዳሁት በኋላ እንደገና በብዙ ጊዜ ይወስዳል እንደገና ከዛ ውስጥ ለማውጣት። ወደ አፍ የገባ ነገር ኃጢአት አይደለም ከአፍ የሚወጣ ነው እንጂ ይላል እግዚአብሔር ቃልም። ካንደበታችን የሚወጣው ያልታሸ ጥንቃቄ የሌለበት አፍ እንዳመጣ አንደበታችን ልክ አንድ ነገር እንዳሰብን መናገር የለብንም። እና በቁጣችሁን አሰላስሉት። ቁጣችሁን በቁጣችሁ ላይ ፀሐይ አይግባ ማለት ሄዳችሁ የተቆጣችሁትን ሰው በቀጥታ ሄዳችሁ ተናገሩት ማለት አይደለም። በቁጣችሁ ላይ ፀሐይ አይግባ ማለት ራሳችሁ ያንን ቁጣ የተቆጣችሁበትን ነገር ስታብሰለስሉ ውስጣችሁ በቂም ስትተረጉሙት አትደሩ ማለት ነው እንጂ በቁጣችሁ ፀሐይ አይግባ ማለት አንዳንድ ጊዜ አንዳንድ እንትን ላይ ትምህርት ላይ ሲሳሳቱ ሰማለሁ። በቁጣችሁ ላይ ፀሐይ አይግባ ማለት አቁጣችሁን እንደተቆጣችሁ ሄዳችሁ መናገር አይደለም። በቁጣችሁ ላይ ፀሐይ አይጥለቅ ማለት አሳድሩት፣ አስቡበት። ምንድነው ያስቆጣኝ ብላችሁ ወደ ውስጣችሁ ወስዳችሁ እዩት ማለት ነው እንጂ ዝም ብላችሁ እንደተቆጣችሁ አትናገሩ ተናገሩ ማለት አይደለም። እና እግዚአብሔር አምላክ ቁጣ ኃጢአት ነው፣ መከፋፈል ኃጢአት ነው፣ እርስ በራስ መቀያየም ኃጢአት ነው። እህቴም ቀየማት ፍቅር በሞላበት ይቅርታ አይኔ ይቅርታ ብያታለሁ ወይም ይቅርታ ብየዋለሁ የሚለው ነገር አይሆንም። ልባዊ የሆነ ደግሞ ይቅር ማለት ሲያቅተን መጸለይ ጥሩ ነው። በእውነት ይቅር ማለት ካቃተን አንድ ሰው ይዘን ይቅርታችን ይቅር ምን ማሰይ ነገር ይዘን ከምናብሰለስለው ይልቅ ይቅርታችንን ሊቅርታ ለማድረግ ያቃተንን ሰው እንጸልይ። ፊታችን አስቀምጠን ከአንድ ሰው ጋር ቅርብ እንሰኛኝ እፊታችን ቁጭ አድርገን እንጸልይ፣ ያንን ሰው እንጸልይለት። ለዚህ አይደለም የእግዚአብሔርን ቃል የምንማረው? ለዚህ አይደለ ጌታ ከኛ ጋር ያለው? ያንን ሰው ቁጭ አድርገን በፊታችን እንጸልይለት። ጧት ማታ እንጸልይለት ከሆነ እኛም ሳናቀው ሄደን ይቅርታ እንደለው ውስጣችን በቶሎ ይቅርታ በይቅርታ እንድናደርግ መንፈስ ቅዱስ ይረዳናል። እና እግዚአብሔር አምላክ ሊያስተምረን የፈለገውን ነገር ያስተምረናል። እግዚአብሔር ቃል አስተማሪ ነው። ሁልጊዜ እግዚአብሔርን ቃል መማር ደግሞ ሁልጊዜ በጸሎት መሳተፍ ሁልጊዜ ህብረት ውስጥ መቀላቀል ከእንደዚህ አይነት ነገሮች ይጠብቀናል። ምክንያቱም እርስ በራሳችን እንነጋገራለን፣ እግዚአብሔርን ቃል እንለዋወጣለን። በባይብል ስተዲ ቢሆን ምን እንደተባለ ምን እንዳለ እንነጋገራለን። ስለዚህ ሁልጊዜ ከእግዚአብሔር ቤት ውስጥ ካልጠፋን ስተት ውስጥ አንወድቅም። እና ቅርባሰኝን ነገር ከቤተ ክርስቲያን ከጸሎት ግሩፕ ወይ ከምን መቅረትም አይገባም። ምክንያቱም የሁላችን የኔም ቤት ነው፣ የዛም ቤት ነው፣ የዛም ቤት ነው፣ የጌታ ቤት ለሁላችንም የጌታ ቤት ነው። የአባቴ ቤት ነው፣ የሁሉም የአባቱ ቤት ነው። ከአባታችን ቤት መሆን ደግሞ ትምህርት ያስተምረናል። እግዚአብሔር አምላክን እምናመልክበት፣ መንፈስ ቅዱስን እምንታዘዝበት፣ የእግዚአብሔርን ቃል እምንማርበት ይሆንልናል። እግዚአብሔር አምላክ ሁልጊዜ ራሳችንን ከእህቶች ከወንድሞች ጋር አታች አደረግን እንደሆነ እግዚአብሔር ይረዳናል። ይቅር መባባል እንችላለን። ቂም የሚባል ነገርም ያዝነውንም ነገር ያልተረዳነው ነገር ቢኖር አንድ ሰው ሲያናግረን ሲናገር ያልገባን ነገር ቢኖር ያንን ሰው ዝግ ብለን መጠየቅ ቅድም እንደዚህ ያልሽኝ ወይ ቅድም እንደዚህ ያልከኝ ምን ነበረ ብሎ ማናገር። ምናልባትም እኛ እንደሰማነው ተሳስተን እንደሰማነው እንደ ቅድም ሐሳባችንን በደንብ በትክክል ሳንሰጥ ሰምተነው ሊሆን ይችላል። በደንብ ላናዳምጥ እንችላለን። ስለዚህ ያ ሰው ያለው ነገር በደንብ ኮሙኒኬት ተደራርገናል ወይ፣ ከዛ ሰው ጋራ በደንብ እሱ ያለው ገብቶኛል ወይ የሚለውን ነገር እምንነጋገር ከሆነ ይሄንን እግዚአብሔር ይረዳናል። እና የእግዚአብሔር ቤት ፍቅር ነው። የእግዚአብሔር ቤት ፍቅር ነው። በፍቅር እንመላለስ። እግዚአብሔር ይርዳን። እዚያችንም ታጣቧል መሰለኝ ዛሬ። እሺ እንጸልይ። ሃሌሉያ። የዘላለም አምላክ እግዚአብሔር ሆይ እናመሰግናሃለን ስለሰማነው ቃል። አባት ሆይ ዛሬም ደግሞ በሰማነው ቃል ላይ እንድንኖርበት በማስተዋል መልሰን ቃልህን መላልሰን ማንበብ እንድንችል የዘላለም አምላክ እግዚአብሔር ሆይ እርዳን። ጌታ ሆይ አንተ እንደወደድከን እንድንዋደድ፣ አንተ እንዳፈቀርከን እንድንፈቃቀር በፍቅር የሆነ የክርስትና ህይወት መኖር እንድንችል እንድትረዳን በክርስቶስ ኢየሱስ ስም ጸለይን። ጌታ ሆይ ተባረክ። እንባርካለን። አንተ ባስቀመጥከው ፍቅር አዲስ ነገር ነግራችኋለሁ። ይሄውም እርስ በራሳችሁ እንድትዋደዱ ነው። እርስ በራሳችሁ እንድትዋደዱ ነው ያልከንን እግዚአብሔር ሆይ በፍቅር መኖር እንድንችል እርዳን። ያለ ፍቅር ጌታ ሆይ ገለባ ሆነን ቆርቆሮ ሆነን ባዷችን እንዳንቀር በክርስቶስ ኢየሱስ ስም በዚህ ጸጋ ባርከን። እንወድሃለን፣ እናመልክሃለን። በኢየሱስ ክርስቶስ ስም አሜን።